the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአሜሪካ የመሪዎች መለዋወጥ ዩናይትድ ስቴትስ በኢትዮጵያ የምትከተለውን ፖሊሲ አይቀይረውም ይላሉ ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር።
የአሜሪካን የውጭ ፖሊሲ ኦባማም ፕሬዚዳንት ሆኖ ቆዩ፣ አሁን ዶናልድ ትራምፕም ስልጣን ተረከቡ። እኔ በኢትዮጵያ የፖለቲካ ሕይወት ውስጥ ብዙ ለውጥ ያመጣል ብዬ አልገምትም።
ዘገባው በአብይ ርዕስ ይቀርባል። ጤና ይስጥልን፣ እንደምናምሽታችኋል የተከበራችሁ አድማጮቻችን። የዛሬ አርብ ታህሳስ 28 ቀን 2009 ዓ.ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና
አዲሱ አበበነን አብረናችሁ እናመሻለን።
በቅድሚያ የዕለቱን የዓለም ዜናዎች እናሰማለን። መልካም ምሽት።
የአይቮሪ ኮስት ወታደሮች ዛሬ አርብ በሶስት ከተሞች ላይ አመጽ አካሄደው ትልቋን የአገሪቱን ሁለተኛ ከተማም ተቆጣጥረዋል። የአይን ምስክሮች እንደገለጡት ከሆነ ወደ 500 ሺህ ህዝብ በሚኖርባት ባውኬ ከተማ ውስጥ ተኩስ የተቀሰቀሰው በአገሬው አቆጣጠር ከሌሊቱ 7 ሰዓት ጀምሮ ነው። በቪኦኤ የፈረንሳኛ ክፍል ባልደረባ በዘገባው መሰረት ያመጹት ወታደሮች ከአካባቢው ፖሊስ ጣቢያዎች ጠመንጃና ሌሎች ጦር መሳሪያዎችን ዘርፈው ሲያበቁ የከተማዋን ሰሜናዊና ደቡባዊ ኬላዎች ተቆጣጥረው ዘግተዋል። ከአቢጃን አይቮሪ ኮስት ለቪኦኤ በደረሰ የጋዜጠኛ ናሪታ ናማስቴ ዘገባ መሰረት ደግሞ በሌሎቹ ኮሮጎ እና ዳሎዋ ከተሞችም የወታደሮች አመጽ ተቀስቅሷል። ወታደሮቹ በአስቸኳይ እንዲመለስ ያቀረቡት ጥያቄ ባይኖርም ግን የደሞዝ ጭማሪ እንዲደረግላቸው ጠይቀዋል። ጋና በነገው ዕለት አዲሱን ፕሬዚዳንት ቃለ መሐላ ለማስፈጸም በዝግጅት ላይ ነች። ይህ ሰላማዊ የስልጣን ሽግግር በአህጉሩ የተረጋጋ ዲሞክራሲ ላላት አገር ቁልፍ ስኬት በመሆኑ በደስታ እየተከበረ ነው። በሌላ በኩል ደግሞ ለቀድሞው ገዢ ፓርቲ ለብሔራዊ ዲሞክራሲያዊ ኮንግረስ ሽንፈት በመሆኑ ግምገማ እያካሄደ ነው። የቪኦኤዋ ፍራንቺስኮ ካካ ፎሶን ከአክራ ያደረሰችን አጭር ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
በጋና በ2016 ምርጫ አንድ አዲስ ነገር ተከስቷል። የወቅቱ ፕሬዚደንት ጆን ማሃማ ተሸነፉ። ለአንድ ዙር ብቻ የሥልጣን ዘመን አገልግለው ይሰናበታሉ። የቀድሞው የጋና ፕሬዚደንትና የሀገሪቱ ፖለቲካ አባት በመባል የሚታወቁት ጄሪ ሮሊንግስ የብሔራዊ ዲሞክራሲያዊው ፓርቲ አባል ናቸው። ገዢው ፓርቲ ሽንፈት እንደሚደርስበት ከሩቁ ካዩ ፖለቲከኞች አንዱ ናቸው።
Our general negativity, impunity, disrespect and corruption was taking us further and further downhill.
We had lost በአጠቃላይ ያለን አሉታዊ አመለካከት በወንጀል አለመጠየቅ ንቀትና የሙስና ተግባራት ይዘን ቁልቁል እየሄድን ነበር። የነበሩንን ብዙ በጎ ተግባራት አጥተናል። ዳግም ውስጣችንን ካልመረመርንና ለሕዝብ የገባነውን ቃል ኪዳን ባለመፈጸማችን መጸጸታችንን በግልጽ ካላመነን አጋግመን ወይም ደጋግመን ለቀጣይ ምርጫ ዝግጁ ላንሆን እንችላለን።
የኮንጎ ብሔራዊ ዲሞክራሲያዊ ኮንግረስ ፓርቲ እንደ አውሮፓን ዘመን አቆጣጠር በ2009 ዓ.ም ሥልጣን የያዘው ፕሬዚደንት ጆን አታ ሚልስን ካስመረጠ በኋላ እንደነበር ይታወሳል። ሚልስ ሥልጣን ላይ ከወጡ ከሦስት ዓመታት በኋላ አረፉ። ምክትላቸው ተተኩና የሥራ ዘመኑን ፈጸሙ። በቀጣዩ ምርጫም ተወዳድረው አሸነፉ። በአሁኑ ምርጫ ግን ናና አኩፎ አዶ መሐማን በአንድ ሚሊዮን ድምፅ ብልጫ አሸንፈው በነገ ዕለት ቃለ መሐላ ይፈጽማሉ። ኤንዲሲ የፕሬዝደንትነቱን ቦታ ብቻ ሳይሆን ያጣው በፓርላማውም አብላጫ መቀመጫውን ማግኘት አልቻለም።
አድማጮች፣ ዜና የምትላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በዩናይትድ ስቴትስ ምርጫ ሩሲያ እጇን አላስገባችም በሚለው አቋማቸው የጸኑት ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ አርብ ከደህንነት መስሪያ ቤቱ አባላት ገለጻ እንደሚደረግላቸው ታውቋል። ትራምፕ ለብሔራዊ የደህንነት መስሪያ ቤት ቀና አመለካከት እንደሌላቸውና በተደጋጋሚም ነቀፌታና ትችት ያቀርቡበት እንደነበር ተመልክቷል። ሆኖም ትናንት አሙስ በትዊተር ባስተላለፉት መልእክት ለዩናይትድ ስቴትስ የደህንነት መስሪያ ቤት ከፍተኛ ድጋፍ እንዳላቸው መግለጻቸው ታውቋል። የደህንነት መስሪያ ቤቱ ባለስልጣናት ትናንት አሙስ በሰጡት ቃል ሩሲያ ባለፈው በህዳሩ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በእርግጥ እጇ እንዳለበት ግልጽ መረጃ እንዳላቸው፣ ይሁን እንጂ ትራምፕ በምርጫው እንዲያሸንፉ ለመርዳቷ አስተማማኝ ነገር እንዳላገኙ ተናግረዋል።
ሩሲያ ሶሪያ ውስጥ ያላትን ወታደራዊ ኃያልነት እየቀነሰች መሆኗ ተነገረ። ወታደራዊው ጦር አዛዥ ቫሌሪ ጋሪስሞቭ ዛሬ አርብ በተናገሩት ቃል ከሀገሪቱ ጠቅላይ ጦር አዛዥ ቭላዲሚር ፑቲን በተሰጠ መመሪያ መሠረት የመከላከያ ሚኒስቴሩ ሶሪያ ውስጥ ያሉትን የእግረኛ ወታደሮችን ቁጥር መቀነስ ይጀምራል ብለዋል። ጌራሲሞቭ አክለው እንደተናገሩትም የመጀመሪያው አውሮፕላን ከአጃቢ መርከቦች ጋር በመሆን በቅድሚያ የሚላኩ ይሆናሉ። አያሌ ሕይወት በጠፋበትና ሶሪያን ባወደመው የእርስ በርስ ጦርነት ሞስኩ ቀንደኛዋ የፕሬዝደንት በሽር አልአሳድ ደጋፊ መሆኗ ይታወቃል። የሩሲያ ወታደሮች ባለፈው ወር አሌፖ የሚገኙ ሽምቅ ተዋጊዎችን ማስወጣታቸው የሚታወስ ሲሆን ይህንንም የሶሪያ መንግሥት ለአምስት ዓመት በዘለቀው የእርስ በርስ ጦርነት እንደ ታላቅ ድል የቆጠረው መሆኑ ይታወቃል። የሶሪያ መንግሥትና ሽምቅ ተዋጊዎቹ በቀጣዩ ወር ውስጥ ያደርጋሉ በሚባለው የሰላም ድርድር ሞስኩ አንደኛዋ ሚና ተጫዋች መሆኗ ተገልጿል።
የታይዋኗ ፕሬዚዳንት ሳይ ኢንግዌን ዩናይትድ ስቴትስን ለመጎብኘት ነገ ቅዳሜ ጉዞ ይጀምራሉ ተባለ። ፕሬዚዳንቷ ይህን ጉዞ የሚያደርጉት ባለፈው ወር ለዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ያልተጠበቀ የእንኳን ደስ ያለው መልእክት ካስተላለፉ ወዲህ ያለውን ግንኙነት ለማጠናከር እንደሆነም ይታመናል። ፕሬዚዳንት ሳይ ሌሎች የላቲን አሜሪካ ሀገሮችንም የሚጎበኙ ሲሆን ዓላማውም ከተቀናቃኝ ቻይና ይልቅ እነዚያ ሀገሮች ግንኙነታቸውን ወደ ታይዋን ለማቅረብ ወይም ለማድረግ እንደሆነም ተመልክቷል። አገር ውስጥ ያሉ ተቺዎች እንደሚናገሩት የፕሬዝዳንቷ ጉብኝት ከአሜሪካ ሀገሮች ጋር ያለውን የቆየ ነገር ግን በቋፍ ያለውን ግንኙነት በማጠናከር ላይ ያነጣጠረ ነው።
የኢራኗ ደቡባዊ ክፍለ ሀገር ፋርስ በሪክተር መለኪያ 5.3 በተመዘገበ ርዕደ ምድር ተመታለች። በአደጋውም 4 በእርሻ ሥራ ላይ የነበሩ የአፍጋኒስታን ገበሬዎች መሞታቸው ተገልጿል። ነውጡ ከኢራን ዋና ከተማ ቴህራን በስተ ደቡብ 1000 ኪሎ ሜትር ርቀት ላይ የሚገኘውንና ኮንጅ ከተማ አጠገብ ያለውን የሳይፋባዲ መንደር ክፉኛ መጉዳቱም ታውቋል። የፋርስ ክፍለ ሀገር አገረ ገዢ ለመንግሥታዊ ቴሌቪዥን በሰጡት ቃል የአስቸኳይ ጊዜ ሠራተኞች ሌሎች የአደጋው ሰለባዎችን በመፈለግ ላይ እንደሆኑ ተናግረዋል። ኢራን የምትገኝበት መልክዓ ምድራዊ አቀማመጥ ለርዕደ ምድር የተጋለጠ በመሆኑ ተደጋጋሚ ጥቃት እንደደረሰ የሚታወቅ ሲሆን እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ.ም በደረሰ ርዕደ ምድር ከ25,000 ሕዝብ በላይ አልቆ ታሪካዊቷን የባን ከተማም እንዳልነበረች ማድረጉ አይዘነጋም።
በመጨረሻም የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ የኢንዲያናውን ሴናተር ዳንኤል ሬይ ኮትስን የብሔራዊ ደህንነት መስሪያ ቤት ዲሬክተር አድርገው ይመርጣሉ ተብሎ ይጠበቃል። ሴናተር ኮትስ ለኢንዲያና እንደ አውሮፓ አቆጣጠር ከ1989 እስከ 1999 እንዲሁም እንደገና ከ2011 እስከ አሁን 2017 ድረስ በሴናተርነት አገልግለዋል። ለሰዓቱ ያለን ዜና በዚሁ አበቃ። The Voice of America.
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው።
የሰዓቱን ዜና አደመጥን ልትል ነው? አዎ አድምጠናል። ቀጥሎ አብይ ርዕስ ይቀርባል።
በዩናይትድ ስቴትስ የሚደረግ የመሪዎች መተካካት ሀገሪቱ በኢትዮጵያ ላይ ከምትከተለው ፖሊሲ አንጻር ለውጥ አምጥቶ እንደማያውቅ አንድ አንጋፋ የተቃዋሚ ፓርቲ መሪ ተናግረዋል። በኢትዮጵያ ፓርላማ ለረጅም ዓመታት በማገልገል ቀዳሚ የሆኑት ፖለቲከኛ የአሁኑ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ ራዲዮ እንዳሉት የኦባማ መውጣትና የዶናልድ ትራምፕ ወደ ዋይት ሀውስ መግባት የሚያመጣው ለውጥ የለም። የአዲስ አበባው ዘጋቢያችን እስክንድር ፍሬው ፕሮፌሰሩን አነጋግሮ የላከው ዘገባ ዝርዝር አለው።
ገዢው ፓርቲ ኢህአዴግንና መንግስትን በሰብአዊ መብት ጥሰትና የፖለቲካ ምህዳሩን በማጥበብ የሚተቹት የኢትዮጵያ ተቃዋሚዎች ዩናይትድ ስቴትስን ከመሳሰሉ አጋሮች የሚጠብቁት ብዙ ነው። ዩናይትድ ስቴትስ ከገዢው ፓርቲና መንግስት ጋር ያላትን ቅርብ ግንኙነት ተጠቅማ ጫና ማሳደር እንደምትችል እነዚህ ተቃዋሚዎች አምናሉ። እናም ተቃዋሚዎች የዩናይትድ ስቴትስን አስተዋጽኦ የሚለኩበት አንዱ መንገድ በመንግስት ላይ የምታደርገው ግፊትና ጫና መጠን ነው። ፕሮፌሰር በየነ ጴጥሮስ የፓርላማ አባላት ከነበሩ የተቃዋሚ መሪዎች ውስጥ ለረጅም ዓመታት በማገልገል ቀዳሚ ናቸው። በአሁኑ ሰዓት ደግሞ ዋነኛውን የተቃዋሚዎች ስብስብ መድረክ በሊቀመንበርነት ይመራሉ። በዩናይትድ ስቴትስ የሚደረግ የፕሬዝዳንቶች መቀያየር በኢትዮጵያ ላይ የሚከተሉትን ፖሊሲ ሲቀይር አላስታውስም ይላሉ። የፕሬዝዳንት ባራክ ኦባማን የስልጣን ዘመን በመሳሪነት በመጥቀስ
የአሜሪካን የውጭ ፖሊሲ ኦባማም ፕሬዝዳንት ሆነው ቆዩ፣ አሁን ዶናልድ ትራምፕም ስልጣን ተረከቡ። እኔ በኢትዮጵያ የፖለቲካ ህይወት ውስጥ ብዙ ለውጥ ያመጣል ብዬ አልገምትም። ምክንያቱም ፕሬዝዳንት ኦባማን እንደውም ሰው በጣም አጋኖ ለኢትዮጵያም ለአፍሪካም በጠቅላላው ወገንተኝነት ይኖራቸዋል፣ ብዙ ለውጥም እንድመጣ በየሀገሩን ምንድነው ገዢዎች ላይ ተጽዕኖ ማሳረፍ ይችላሉ የሚል ተስፋ ነበረው።
የአፍሪካ ዝርያ ስላላቸው
ከዚያውም ወገንተኝነት ያሳያሉ የሚል ነበረው። ያ እንግዲህ አንዳንዶቹ በጣም አምረው ይህንን ነው ሳያደርጉ ቀሩ፣ ምንም አስተዋጽኦ አያደርጉም የሚል አቋምም ወስደው አምረው የሚናገሩ ሰዎች የፖለቲካ ነው አዋቂዎች ወይም ተንታኞችም ያጋጥሙኛል። ስለዚህ ይሄ የአሜሪካንን የውጭ ፖሊሲ ነው ይዘቱን አካሄዱን ጠንቅቆ ካለማወቅ የሚመጣ እንደው ባዶ ተስፋ የማድረግ ነው።
እናም የትኛውም የዩናይትድ ስቴትስ ፕሬዚዳንት ቅድሚያ የሚሰጠው ለሀገሩ ጥቅም ነው ብለዋል ፕሮፌሰር በየነ።
አሜሪካን ፖሊሲ ማንም ፕሬዚዳንት መጣ ማንም ያው የሀገራቸውን ጥቅም የሚያስከብር እርምጃዎችን መውሰድ ያንም ማደፋፈር እንጂ የአንድ ሀገር አመራር ፈላጭ ቁራጭ ሆነ ዜጎቹን የሚያንገላታ ሆነ ይሄ ሁለተኛ ቦታ የሚሰጡት ነው። እንዲሁ አስተያየት ይሰጣሉ እንጂ በዚያ ምክንያት ከየትኛውም ነገር ጋር እንደማይጣሉ ይሄ ግልጽ የወጣ እኮ የራሳቸው ታሪክ የሚያሳይ ነው። ስለዚህ ዶናልድ ትራምፕም ቢሆኑ ከኦባማ ብዙ ተጠብቆ ምንም እንደታጣ እሳቸው ደግሞ ከእሳቸው ምንም አይጠበቅም ተብሎ ከዚያ መነሳት ነው የሚሻለው። ምንም አይጠበቅም ምንም አይጠበቅም ብለን ከዚያች በላይ ደግሞ ምን ልታይ ይችል እንደሆነ ትራምፕ ብቻ አይደለም ትራምፕን የከበቡ እነዚህ የሚሾሟቸው ጦረኞች ከበርቴዎች ሁሉ የተሰባሰቡበት ለቀረው ድሃ ህዝብ ወደ ኋላ የቀረ ህዝብ ልብ ይኖራቸዋል፣ እዚያን የማርዳት ምን ለሰብአዊነት ቦታ ይኖራቸዋል የሚል ግምት መውሰድ በጣም የዋህነት ነው። እና አሜሪካን እንግዲህ ከኢትዮጵያ ጋር የዚህ የጽንፈኛ ሽብርተኛ ኃይሎችን መከላከል የሚለው አጀንዳ በዶናልድ ትራምፕ ጊዜ እንደውም በርትቶ ይቀጥላል ብዬ ነው ባስበው። እንደውም በርትቶ ይቀጥላል እና በዚህ ረገድ የሚያደርጉትን ግንኙነት ከድሮም አጉልተው ይቀጥሉበታል የሚል ግምት አለኝ።
ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከባራክ ኦባማ ስልጣን የሚረከቡት ከሁለት ሳምንታት በኋላ ነው። የመንግስትን ጨምሮ ተጨማሪ አስተያየቶችን በሌላ ዘገባ ይዤ ቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዕለቱን አብይ ርዕስ ሰማን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የወባ በሽታ ለመዋጋት የሚደረገው ጥረት እየተጠናከረ መሆኑ እንዳለ ሆኖ በተለይ አፍሪካ ውስጥ በበሽታው የሚያልቁት ልጆች ብዛት ተቀባይነት የለውም ሲሉ የሕዝብ ጤና ጥበቃ ኤክስፐርቶች አሳስበዋል። አለም አቀፉ ማህበረሰብ የበሽታው ግንዛቤና ህክምና እንዲጠናከር አሳስባል። የቪኦኤዋ ጀሲካ በርመን ያጠናቀረችውን ዘገባ ቆንጅታ ታቀርባለች።
ካትሪን ሜትላንድ በለንደን ኢምፔሪያል ኮሌጅ የህፃናት ተላላፊ በሽታዎች ህክምና ባለሙያ ናቸው። ቢሮአቸውን ኬንያ ውስጥ አድርገው ባደረጉት ክትትል ወባ በሚያጠቃቸው የአፍሪካ አካባቢዎች በተለይ በትናንሽ ልጆች ላይ ከባድ ጉዳት እያደረሰ መሆኑን እንደተመለከቱ ይናገራሉ። በየአመቱ አፍሪካ ውስጥ በወባ ምክንያት 631,000 ሰው ያልቃል፣ የሚበዙት ደግሞ ከአምስት አመት በታች የሆኑ ህጻናት መሆናቸውን ዶክተር ሜትላንድ አስገንዝበዋል። ዘ ኒው ኢንግላንድ ጆርናል ኦፍ ሜዲሲን በተባለው የህክምና መጽሔት ላይ ባሰፈሩ ጽሑፍ ወባ አብዝቶ በሚጸናባቸው አካባቢዎች በየቀኑ 1200 የሚሆኑ ህጻናት ይሞታሉ ብለዋል። ይህም ከ10 ህጻናት አንዱ ማለት መሆኑን ኤክስፐርቷ አክለው ጠቁመዋል። ያም ሆኖ መልካም ዜና እንዳለ ጠቅሰው ባለፉት 10 አመታት ውስጥ ለወባ መቆጣጠሪያ መርሃ ግብሮች ወጪ የሚሆን ተጨማሪ ገንዘብ መመደቡን አመልክተዋል። ገንዘቡ የወባ ትንኝ መከላከያ የተነከሩ አጎበሮችን ለማቅረብ በአሁኑ ጊዜ ያለውን ከሁሉም የተሻለ የሆነውን የአርቲሚዚኒን ድብልቅ መድኃኒት ይበልጡን ለማዳረስ የሚውል ነው። በዚህም የተነሳ በአንዳንድ የዓለም አካባቢዎች በወባ በሽታ ምክንያት የሚደርሰው ጉዳት ተቀርፏል። አፍሪካ ውስጥ ግን አሁንም እጅግ ከባድ መሆኑን ያስገነዘቡት የለንደን ኢምፔሪያል ኮሌጇ የህጻናት ሕክምና ኤክስፐርት ካትሪን ሜትላንድ የምርምሩ ማህበረሰብ በወባ ሕክምና ላይ የበለጠ ትኩረት እንዲያደርግ ተማጽኖ አቅርበዋል።
ከባድ የወባ በሽታ በሰው ላይ ከሚያደርሳቸው ጉዳቶች አንዱ ላይ እንኳን በጥቂቱም ቢሆን ማሻሻል ቢቻል በአፍሪካ ዙሪያ ወባ የሚገለውን ሰው ቁጥር በጣም ይቀንሰዋል።
የወባ በሽታ ህክምና ጸረ ወባ ክትባት መፍጠርን እና ህሙማኑ የሚያስፈልጋቸውን ጥሩ እንክብካቤ ጨምሮ በንጽጽር ሲታይ እስካሁን አመርቂ የሆነ እርምጃ አለመመዝገቡን ነው ሜትላንድ የሚያስገነዝቡት። እስካሁን በስፋት በሰው ላይ የተካሄዱ የወባ መድኃኒት ሙከራዎች ጥቂት መሆናቸውንም ሳይጠቁሙ አላለፉም። ምዕራባውያን ህጻናትን ለማከም ከሁሉም የተሻለ ብለው የሚያምኑበትና በበሽታው ምክንያት ራሳቸውን ሲስቱ የሰውነታቸውን ፈሳሽ በመተካት የማከሙ መንገድ እንደማይሰራ እንዲያውም ከጥቅሙ ጉዳቱ እንደሚያመዝን ተረጋግጧል ያሉት የህጻናት ህክምና ኤክስፐርቷ ይህ ህክምና ከሚደረግላቸው በከፋ ሁኔታ የታመሙ ልጆች ውስጥ ምንነቱ ባልታወቀ ምክንያት የሚሞቱት ቁጥር በ3 ወይም በ4% ማደጉን ጥናቶች አመልክተዋል ብለዋል። የበሽታው ለመድኃኒት አለበገሪነት ባህሪ ማምጣት ሌላው አሳሳቢ ጉዳይ መሆኑን ሐኪሟ ያስገነዝባሉ። የወባ ትንኝን ለመከላከል አጎበሮች ለሚነከሩበት መከላከያ በአሁኑ ወቅት ላለው ከሁሉም ፍቱን መድኃኒት የአርቲሚዚኒን ውህድ ኪኒን አልበገር እያለ መሆኑን የገለጹት ዶክተሯ ይህ ካምቦዲያ ውስጥ እየታየ እንደሆነ ጠቁመዋል። በዚህም የተነሳ ዓለም አቀፉ የጤና ጥበቃና የምርምር ማህበረሰብ የወባ በሽታን ከቅድሚያ ትኩረቶቹ አንዱ ማድረግ እንዳለበት ያሳስባሉ።
You can't give up on, thinking malaria is now solved. We're on our last phase to sort of control.
የወባ ጉዳይ መፍትሄ እየተገኘለት ነው፣ ልንቆጣጠረው የመጨረሻው ምዕራፍ ላይ ደርሰናል ብሎ ቁጭ ማለት አይቻልም። አፍሪካ ውስጥ አሁንም ችግሩ በጣም ግዙፍ ነው። ህክምናውን ለማሻሻል በሰፊው የመድኃኒት ሙከራዎች ማካሄድ ይኖርብናል። ምክንያቱም ምርጥ የተባለውን የወባ መድኃኒት የአርቲሚዚኒን ውህድ ከሚወስዱ ህሙማን ውስጥ እንኳን የሚሞቱት ቁጥር አሁንም 10% ነውና።
በጸረ ወባ እርምጃው ጎታታነት በጣም እንደሚገረሙ የተናገሩት የህፃናት ተላላፊ በሽታዎች ህክምና ኤክስፐርቷ ከፍተኛ ጥራት ያለው ሰፋፊ የመድኃኒት ሙከራ ቢደረግ በአፍሪካና በመላው ዓለም ትልቅ መሻሻል ሊያመጣ እንደሚችል ያስገነዝባሉ።
አድማጮች፣ በቀጣዩና የመጨረሻው ትንታኔ ርዕስ ወደ ማዕከላዊ አፍሪካ እንሄዳለን። በመካከለኛው አፍሪካ ሪፑብሊክ ክርስቲያንና ሙስሊም ወጣት የሂፕ ሆፕ ሙዚቀኞች በጋራ በአውሮፓውያኑ አዲስ ዓመት ፍቅርና ሰላም በሀገራቸው ይሰፍን ዘንድ ጥሪያቸውን አቅርበዋል። ዛክ ባድሮፍ የዘገበውን መስታወት አራጋው በዚህ መልክ አሰናድተዋለች።
One Force ወደኛ ስንተረጉመው አንድ ኃይል በመባል የሚታወቁትን የሂፕሆፕ ድምጻውያንን ተዋወቁ። አባላቱ የክርስትና እና የእስላም ሃይማኖት ተከታዮች ናቸው። ሊዮኔል ፉቶት ከሙዚቃ አባላቱ አንዱ ነው።
One Force est une arme pour combattre la violence.
One Force ወይም አንድ ኃይል የሰው ልጅ መብት ረገጣን የምንፋለምበት አንዱ መሳሪያችን ነው። የነገዋን የመካከለኛ አፍሪካ ሪፐብሊክን ለማዳን ካለብን ራሳችንን መለወጥ ወይም ለለውጥ ማዘጋጀት አለብን።
እንደ አውሮፓውያን አቆጣጠር በ2013 የሴሌካ ማጽያን ቡድን በትረስልጣኑን በኃይል ከተረከቡ በኋላ መካከለኛው አፍሪካ ሪፐብሊክ እንደቀድሞ ልትሆናል ቻለችም። የእስላማዊ አማጽያን ቡድንን ለማጥፋት የሀገሪቱ ወታደሮች ከፍተኛ ፍልሚያን አድርገው ነበር። በዚህ ጦርነት ምክንያት የብዙ ሰዎች ሕይወትም ጠፍቷል። የባንጉይ ተማሪ የሆነው ሊዮኔን ፎቶት ነው ዋን ፎርስ የሙዚቃ ቡድንን የመሰረተው። በአዲስ አመት ዋዜማ ሰላምን እንሻለን የሚለው ዘፈናቸውን ደጋግመው ለታዳሚው አሰምተው ነበር።
I watched it in front of me, a massacre of little children. I saw anti-balaka and
ፊቴ ህፃናት ሲገደሉ አይቻለሁ። የአንቲባላካና ሴሌካ ወገኖች በመሆናቸው ምክንያት የተገደሉ ወጣቶችን ተመልክቻለሁ። አሁን ግን ይህ ጭፍጨፋ መቆም አለበት።
ማገገሙ ጊዜን ይወስዳል። ፎቶት እንደሚለው እነዚህን የራፕና የሂፕሆፕ አቀንቃኝ ወጣቶች ያሰባሰበበት ዋንኛው ምክንያት ለሰላም መስፈን ምሳሌ ለመሆን እንደሚችሉ ለማሳየት ነው። የሙዚቃ አባላቱም የሚያገኙትን እድል ሁሉ በመጠቀም የሰላም መልእክታቸውን በማስተላለፍ ላይ ይገኛሉ። በአዲሱ አመት ዋዜማም ያደረጉት ይህንኑ ነው። PK5 በመባል በሚታወቀው በዚህ መንደር የእስልምና እምነት ተከታይ ነዋሪን የሚበዛው በዚህ መንደር ጦርነት ተካሂዷል። በርካታ ሰላማዊ ሰዎችም ተገድለዋል። ከተረፉት ግማሾቹ ሀገር ለቀው ተሰደዋል። የቀሩት ደግሞ በፍርሃትና በጭንቀት ተከበው ነው ቀናቸውን ያሳልፉ ያሉት። ሀርፍ ፌርሆሴል የህዝብ ግንኙነት ኃላፊ ናቸው።
People are a bit scared to come in this part of the city. They also scared to organize events or concert in this part of the city.
ነዋሪዎች ወደ ከተማዋ በተለይም ወደዚህ ስፍራ መምጣት ይፈሩ ነበር። እንዲህ ያለውን የሙዚቃ ዝግጅትም ለማዘጋጀት ጭንቅ ነበር።
የሂፕሆፕ ድምጻዊ የሆነው መሐመድ ሳላህ እንደሚለው እርስ በርስ አለመተማመንን ለማቆም ጊዜው አሁን ነው።
It's like a prison here. The Muslims are stuck here. So we came here to spread that message so that the Muslims can leave.
መንደሩ እስር ቤት ነው የሚመስለው። የእስልምና እምነት ተከታዮቹ ከዚህ አካባቢ ወደ ሌላ መንደር ለመንቀሳቀስ ይፈራሉ። ሙስሊሞች በነጻነት የፈለጉት ቦታ መኖር እንደሚችሉ መልእክታችንን ለማስተላለፍ እየሞከርን ነው።
ይህ የሙዚቃ ዝግጅት ነዋሪዎችን በመጠኑ ማረጋጋት የቻለ ይመስላል። አብዱል ሐሰን የPK5 ፕሬዝዳንት ናቸው።
We live with Christians in harmony for a long time.
ከክርስትና እምነት ተከታዮች ጋር በጋራ ህብረት ፈጥረን ስንኖር በርካታ አመታትን አስቆጠርናል። አሁን እየሆነ ያለው ከዚህ ቀደም ከነበረው በጣም የተለየ ነው። አሁን ግን በሙዚቃ ህብረት ፈጥረን በአንድነት መቆማችን ደስታን አጎናጽፎናል።
እናም ይህ አንድነት የሙዚቃ ባለሙያው እንደሚለው ለሰላም መስፈን ትልቅ ተስፋ ይሆናል።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ፕሮግራም ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል።
እስከ 4 ሰዓት በሚኖረን ቆይታ ታዲያ ሁለተኛው መደበኛ ቅንብሮች ማለት በሁለተኛው አጋማሽ የሚቀርቡ መደበኛ ቅንብሮችም አሉ። ከዚህ አስቀድመን እናንተ አድማጮች ከላካችኋቸው አስተያየቶች ቀጥሎ ያሉትን እናሰማለን።
ሄሎ ቪዎች፣ በመጀመሪያ የከበረ ሰላምታዬን አቀርባለሁ። የጌታችን መድኃኒታችን ኢየሱስ ክርስቶስን የልደት በዓል በማስመልከት የመልካም ምኞት መግለጫ ለማስተላለፍ ፈልጌ ነው። መልአኩ ሚሻ ነኝ ከካናዳ። በኢትዮጵያን የክርስትና እምነት ተከታዮች ሁሉ በአገርም ውጭ ላላችሁ እንዲሁም ለእምነቱ ተከታዮች በአለም ለምትገኙ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ። እንዲሁም በስቃይ በህመም ላላችሁ ፈውስን ምህረትን ይላክላችሁ። እኛንም በስደት ያለውን ስደት በቃችሁ ብሎ ለምንወዳት ቅድስት ሀገራችን ኢትዮጵያ በሰላም እንዲያበቃን ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደየእምነታችን እንጸልይ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። በነጻነት ወደ ሀገራችን እንድንገባ ያብቃን እንደየእምነታችሁ ጸልዩላለሁ። እግዚአብሔር ልጅ ባርኮ ስለሰጠኝም በዚህ አጋጣሚ ላበስር ፈቅድላለሁ። እግዚአብሔርን አመስግኑልኝ። ይዎች መልእክቴን እንደምታስተላልፉልኝ ባለሙሉ ተስፋ ነኝ። አመሰግናለሁ። ሰላም።
አይ ቮይስ ኦፍ አሜሪካ የአማርኛ ክፍል አዘጋጆች እንደምን አላችሁ? በዛሬው ዕለት አቶ ሰለሞን ጋዜጠኛ ሰለሞን የአማራ ክልል የቃል አቀባይ አቶ ንጉሱን ቃለ መጠይቅ በምታደርግበት ጊዜ መጠየቅ የነበረበት ጥያቄ ነበረ። ምንድን ነው? ህዝቡ 25 ዓመት ሲራብ፣ ሲቸገር፣ ሙስናው፣ በሽታው፣ ስቃዩ ሁሉንም ችሎ ነበር። በማንነቱ ነው እንደገና የማንነት ጥያቄው ነው እንደዛ ገንፍሎ ያስወጣው እና ያ የማንነት ጥያቄ የት ደርሶ ነው? ባለስልጣኖች እየታሰሩ ነው፣ ስለ ሙስና ቀባጥርሶ እያሉ የሚያወሩት ይሄን ለምንድን ነው ያልጠየካቸው? የወልቃይት ጉዳይ ምን ላይ ደረሰ? የታሰሩት ሰዎች ታፍነው የተወሰዱት የት ደረሱ? በምን መልኩ እየታየ ነው? ይሄን ለምን አልጠየቅም? መጠየቅ ብትችሉ ደስ ይለኛል። ያለ ማንኛውም ካታሁነ ከአውስትሬሊያ
ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉልን፣ ደውሉልን። ስርጭታችንን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረገጽ አድራሻችን amharic.voanews.com ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ horn.voa.mobi ተጠቀሙ። በፌስቡክ እና በትዊተርም ተከተሉን።
እስከ ምሽቱ 4 ሰዓት ድረስ እንቀጥላለን። አብራችሁን ቆዩ። ከምሽቱ 3 ሰዓት ከ28 ደቂቃ ገደማ ነው። እኛ ጋር ከቀኑ 7 ሰዓት ከ28 ማለት ነው። አውዳመት ሰሞን ላይ ነን። ዘፈናችንም አውዳመት የሚል ርዕስ አለው። በባህል ጨዋታ የታወቀችው እመቤት ምትኬ ነች አውዳመት የምትለው። መልካም በዓል ለበዓሉ አክባሪዎች ከወዲሁ እንመኛለን። አምሳለ አልኩ እንዴ? እመቤት ምትኬ ነች። ይቅርታ፣ በጣም አምሳለ ምትኬ ነች።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና
አዲሱ አበበ ነን። ዛሬ ሙዚቃ ሳስተዋውቅ እመቤትን ከየት እንዳመጣኋት አላውቅም። በተለይ ሙዚቃውን የመረጠልን ንጉሱ እየተቆጣኝ ነው። አምሳለ ምትኬ ማለት ሲገባኝ እመቤት ደጋግሜ ተሳስቻለሁ። አውደ ዓመት ብላለች። በነገራችን ላይ ነገ ቅዳሜ ልዩ የአውደ ዓመት የገና ፕሮግራም አለን። እሁድም ቅዳሜና እሁድ በአጠቃላይ ስለ አውደ ዓመት የተቀናበሩ ቀደም ያሉ ወይም ልዩ ዝግጅቶች አሉ፣ እንድታደምጡ ከወዲሁ እንጋብዛለን። አውደ ዓመቱ ተጀምሯል። በተለይ አሁን ኢየሩሳሌም ለምሳሌ ማታ 3:30 ስለሆነ ስብሐተ ማህሌቱ ጸሎቱ ተጀምሯል። ኢትዮጵያም እንደዛው ነው፣ ተመሳሳይ ሰዓት ነው ያላቸው። እዚህ ግን ገና ከቀኑ 7:30 ላይ ስለሆነ ትንሽ ይቀራል ቤተ ክርስቲያን ለመሄድ። መልካም ምሽት እንመኛለን። አሁን ቀዳሚው የዚህ ሁለተኛው አጋማሽ ዝግጅት አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ እድር አረጋውያንን መርዳት እንደጀመረ ክርስቲያን ሳይንስ ሞኒተር ጋዜጣ ዘገበ። ግሎባል ሪሰርች ድረገጽ ደግሞ ጀርመን በአፍሪካ ስለሚኖራት ሚና ተነተነ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። በክርስቲያን ሳይንስ ሞኒተር ጋዜጣ ድረገጽ ስለ ኢትዮጵያ እድር ሲዘግብ የህዝባዊ የህይወት መድህን አምሳያ ነው ይለዋል። በአንድ አካባቢ የሚኖሩ ኢትዮጵያውያን የጎረቤቶቻቸው ቅርብ ዘመዶች ሲሞቱ የቀብር ስነ ስርዓት በማዘጋጀት ይረዷቸዋል። በሐዘናቸው ይቀመጣሉ፣ ያስተናግዳሉ። ከዚያም አልፎ እድሜያቸው የገፋ ጧሪ የሌላቸውን ሰዎች የመርዳት አገልግሎት ጀምሯል ይላል ዘገባው። ኢትዮጵያ ውስጥ ልጆቻቸው ወደ ከተማዎችና ሌሎች አገሮች ስለሚሄዱ ብቻቸውን የሚቀሩ አረጋውያን ቁጥር እየበዛ ሄዷል ይላሉ። ከአዲስ አበባ ወጣ ብሎ የሚገኘው 700 አባላት ያሉት እድር ገንዘብ ያዥ ወይዘሮ እታለም መክብብ፣ እሳቸው አባል የሆኑበት እድር ድሮ የሐዘን ጊዜ መረዳጃ ነው የነበረው። አሁን ግን አረጋውያንን ቤታቸው ድረስ ሄዶ መጠየቅ፣ ወደ ሆስፒታል መውሰድ፣ ወርሃዊ የእድር መዋጮ መክፈል፣ ለቀን ተቀን ኑሮ የሚያስፈልጋቸው ሳሙናንና ቡናን የመሳሰሉት ነገሮችን በመግዛት ተግባር እንደሚረዳቸው ዘገባው አውስቷል። አፍሪቃ ከዓለም ወጣቷ አህጉር ብትሆንም ሰዎች ረጅም ዕድሜ እየኖሩ ነው። ያም ሆኖ ግን አህጉሪቱ በቂ ዝግጅት አላደረገችም። አፍሪቃ ውስጥ በዕድሜ የገፉ ሰዎችን መርዳት ባህላዊ ቢሆንም በከተሞች መስፋፋት፣ በመዘመንና የኤድስ በሽታ መስፋፋት የቤተሰብ መረብን እየሸረሸረ በመሄዱ አረጋውያን ካለምንም ረዳት እየቀሩ ነው። አንዳንዶቹም ጎዳና ዳሪ ሆነዋል። አብዛኞቹ ኢትዮጵያውያን አረጋውያን የሚተማመኑት በልጆቻቸው ላይ ነው። በአሁኑ ጊዜ ታዲያ መንግስት አረጋውያን የሚጦሩበት መንገድ መቀየስ አለበት ሲሉ ዶክተር ገብሬ ኢንትሶ ዴኮ ማስገንዘባቸውን ጋዜጣው ጠቅሷል። እስካሁን ባለው ጊዜ ግን እድር ትልቅ ሚና እየተጫወተ እንደሆነ አንትሮፖሎጂስቱ ማለት የማህበረሰቦች ባህልና ልማት ጥናትና ምርምር ምሁሩ አስገንዝበዋል። ኢትዮጵያ ውስጥ እንደ ብዙዎቹ የአፍሪካ ሀገሮች በዕድሜ የገፉ ሰዎችን የሚረዳ መንግስታዊ ተቋም የለም። አንዳንድ የአፍሪካ መንግስታት ስለ ጉዳዩ ማሰብ ጀምረዋል። በታንዛኒያ ራስ ገዝ አስተዳደር የሆነው ዛንዚባር መንግስት አረጋውያን የሚረዱበት የጡረታ ዘዴ ለመፍጠር የሙከራ ፕሮግራም ጀምሯል ይላል ክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ። ካለፈው ሚያዝያ ወር አንስቶ ከሰባ ዓመት ዕድሜ በላይ የሆኑት የዛንዚባር ነዋሪዎች ሁሉ በወር 20,000 የታንዛኒያ ሺሊንግ 9 ዶላር አካባቢ ማለት ነው እንደሚያገኙ ጽሑፉ አክሏል። ፋጢማ ሐሰን ማካም የተባሉ የ80 ዓመት ዕድሜ ሴት ታዲያ የመጀመሪያውን የጡረታ ገንዘብ እንዳገኙ በሕይወት እያለሁ ይህን አያለሁ የሚል እምነት አልነበረኝም ማለታቸውን ጽሑፉ ጠቅሷል።
ገንዘቡ ትንሽ በመሆኑ መሰረታዊ አስፈላጊነት ያላቸውን ነገሮች እንኳን አይሸፍንም። ይሁንና መጀመሩ ራሱ ለተረጂዎቹ ትልቅ ነገር ነው። ኢትዮጵያ ውስጥ እድር በሐዘን ጊዜ ከመረዳዳት አልፎ አረጋውያንን ወደ መርዳት ያመራው ልጆቻቸው በኤድስ በሽታ ሞተውባቸው ወላጅ አልባ ሆነው የቀሩትን የልጅ ልጆቻቸውን ለማሳደግ የተገደዱ አያቶች በተበራከቱበት ወቅት እንደሆነ ጽሑፉ ያወሳል። ግሎባል ሪሰርች የተባለው ድረገጽ በበኩሉ ጀርመን በአፍሪካ ስለነበራት ሚና ያትታል። በ19ኛው መቶ ዓመት በደቡብ ምዕራብ አፍሪካ በታንጋኒካ፣ በሩዋንዳ፣ ቡሩንዲ፣ ካሜሩንና ቶጎ ቅኝ ግዛቶችን መስርታ የነበረችው ጀርመን በአሁኑ ወቅት G20 የተባሉት በኢንዱስትሪ የበለጸጉ አገሮች መሪ ሆናለች። በርሊን በአሁኑ ወቅት ከአህጉሮቹ ጋር ግንኙነት የማጠናከር እቅድ እንዳላት አስታውቃለች። ከአፍሪቃ ጋር ሊኖራት የሚችል ግንኙነትን በሚመለከት ግን ቢያንስ አንድ አብይ መሰናክል አለ። እንደ አውሮፓ አቆጣጠር በ1814 እስከ 1885 ዓ.ም የተደረገውን ታሪካዊ የምዕራብ አፍሪቃ ጉባኤን ያስተናገደችው ጀርመን ነበረች። አፍሪቃን በቅኝ ግዛትነት ለመያዝ የተደረገው እቅድ የተጠነሰሰው በዛው ጉባኤ ላይ ነው ይላል ጽሑፉ። ጀርመን ከ1884 ዓመተ ምህረት አንስቶ ከደቡብ አፍሪካ፣ ከአንጎላ፣ ከዛምቢያና ከቦትስዋና ጋር በሚዋሰነው ደቡብ ምዕራብ አፍሪካ ቅኝ ግዛት መሰረተች። የደቡብ አፍሪካ የታሪክ ምንጮች ጀርመናውያን ሰፋሪዎች በአካባቢው ሕዝብ ላይ አስከፊ ጭቆና ያደርሱ እንደነበረ ይናገራሉ። በ1886 ዓመተ ምህረት በአንጎላና ኋላ የጀርመን ደቡብ ምዕራብ አፍሪካ በሆነው ግዛት መካከል ያለውን ድንበር ጀርመንና ፖርቱጋል ተደራድረው ተከፋፈሉት። በ1890 ዓ ም ደግሞ የመጀመሪያው የጀርመን ወታደራዊ ምሽግ ዊንሆክ ላይ ተገነባ። በዛኑ ዓመት ሐምሌ ወር ላይ ደግሞ የብሪታንያ መንግሥት ካፕሪቪ የተባለውን ሰርጥ ለጀርመን ሰጠ። ጀርመን በዚህ መልክ ለዛምቤዚ ወንዝ ተደራሽነት ታገኛለች ሲል ዘገባው እንደገለጸ ግሎባል ሪሰርች የተባለው ድረገጽ ጠቁሟል። ይሁንና የጀርመን የቅኝ ገዥነት ዓላማ በደቡብ ምዕራብ አፍሪካ ተቃውሞ ገጠመው። ጀርመኖች በብዙ ሺዎች የሚቆጠሩ ወታደሮችን አስፍረው ጦርነቱ ለ7 ዓመታት ያህል ከቀጠለ በኋላ ጀርመኖቹ አሸንፈው ይዋጓቸው የነበሩትን የሄሮሮ ጎሳ አባላትን በማጎሪያ ሰፈር አስገቧቸው። ከታጎሩት ሰዎች 80% የሚሆኑት እዛው አለቁ ይላል ስለ ታሪኩ የወጣው ዘገባ። የተዋጓቸው ሆሬሮና ናማ ጎሳዎች የጀነራል ሉተር ቮን ትሮታ ፍጅት ኢላማ እንደሆኑ ዘገባው ሲገልጽ፣ በጀርመን ድንበሮች ላይ ያሉ እያንዳንዳቸው የታጠቁም ሆኑ ያልታጠቁ የቁም እንስሳት ያሏቸውም ሆነ የሌሏቸው ሄሬሮ ሁሉ ይገደላሉ ሲል ጀነራሉ አዞ እንደነበር ግሎባል ሪሰርች የተባለው ድረገጽ ላይ የወጣው ጽሑፍ ጠቁሟል። ወደኋላ ደግሞ የጀርመን ኢምፔሪያል ኃይሎች የሄሮሮ ጎሳ የውሃ ምንጮችን በመመረዛቸው በብዙ ሺህ የሚቆጠሩ ሴቶችና ልጆች እንዳለቁ ጽሑፉ ይገልጻል። የሄሮሮና ናማ ህዝቦች በተፈጸመባቸው በደል ምክንያት ድህነት ላይ ወድቀው በጀርመኖቹ ማጎሪያ ሰፈሮች ማገልገል ጀመሩ። ወደኋላ ደግሞ የብሪታንያ የቅኝ ገዢዎች ሰራተኞች ሆኑ። ከሁለተኛው የዓለም ጦርነት በኋላ ደግሞ በደቡብ አፍሪቃና በጎረቤት ናሚቢያ ብሪታንያ የበላይነቱን ያዘች። ስዋፖ በመባል የሚታወቀው የደቡብ ምዕራብ አፍሪካ ህዝባዊ ድርጅት የናሚቢያን ህዝብ በመምራት ከ1959 እስከ 1989 ዓ ም በነበረው ጊዜ ውስጥ የትጥቅ ትግል አካሂዶ የመጀመሪያውን በዘር ላይ ያልተመሰረተ ትግል አካሂዶ አሸነፈ። የፖርቱጋል ቅኝ ግዛት የነበረችው ጎረቤት ሀገር አንጎላም እንደ አውሮፓ አቆጣጠር ከ1975 እስከ 1988 ዓ ም የዘለቀ የነጻነት ትግል አካሄዳ አሸነፈች። በብዙ መቶ ሺዎች የሚቆጠሩ ኩባውያን ዓለም አቀፍ ኃይሎችም ረድተዋታል። ጀርመን በአሁኑ ወቅት ከአፍሪቃ ጋር ግንኙነት ለማጠናከር ጥረት የምታደርገው እንዲህ አይነቱ ታሪክ ባለበት ሁኔታ ነው። የጀርመን ቻንስለር አንገላ መርከል መንግስት ለምዕተ ዓመታት ያህል በአካባቢው በኖሩት ባህላውያን የአፍሪቃ ማህበረሰቦች ላይ ለተፈጸመው ፍጅት ካሳ መክፈል አይፈልግም። በሌላ በኩል ግን ጀርመን በአፍሪቃ ላይ የፖለቲካና የኢኮኖሚ ተጽዕኖ ለማሳደር እየሞከረች ነው ሲል ግሎባል ሪሰርች የተባለው ድረገጽ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ አንድ ቅንብር አለን፣ ወደዚያ እናልፋለን። ሶማሊያ ባለፈው ሳምንት ማክሰኞ አዲስ የተመረጡትን የምክር ቤት አባላት ቃለ መሐላ አስፈጽማለች። ፕሬዚዳንታዊ ምርጫውን ግን ለሌላ አራተኛ ጊዜ አስተላልፋለች። መሐመድ ዩሱፍ ከናይሮቢ ያደረሰን ዘገባ ፕሬዚዳንታዊ ምርጫው ምናልባትም በአንድ ወር ሳይራዘም አይቀርም ይላል። ሰሎሞን ክፍሌ የአገሪቱን ወቅታዊ ሁኔታ አክሎበት እንደሚከተለው አቅርቦታል።
በባለፈው ማክሰኞ ሞቃዲሾ በተካሄደው ሥነ ሥርዓት ላይ ለሁለቱ ምክር ቤቶች የተመረጡ 281 አባላት ናቸው ቃለ መሐላ ላይ የፈጸሙት። የአካባቢው ሀገሮች ገለልተኛው የፖለቲካ ተንታኝ አብዲ ዋሃብ ሼክ አብዲ ሰመድ ሲናገሩ አዲሱ ሸንጎ ካለፈው የተሻለ ነው ብለዋል።
Today events is a step forward in the right direction. Somalia now is going to new era.
ዛሬ የተካሄደው ወደ ቀጥተኛው አቅጣጫ የሚያመራ እርምጃ ነው። ሶማሊያ ወደ አዲስ ዘመን ወደ አዲስ ምዕራፍ እየተሸጋገረች ነው። 45 ከመቶ የሚሆኑት አዲሶቹ የፓርላማ አባላት 45 ከመቶ የሚሆኑት አዲሶቹ የፓርላማ አባላት ቀድሞ የነበሩ ሲሆኑ 55 በመቶው ግን አዲስ ወጣት ብርቱና የተማሩ ሰዎች ናቸው። ደግሞም እንደ ከዚህ ቀደሙ ሳይሆን አብዛኞቹ አዲሶቹ የምክር ቤት አባላት ሴቶች ናቸው። ይህ ከዚህ በፊት ያልታየ ሁኔታ ነው።
እንደሚታወቀው በሶማሊያ አሁንም በጸጥታው ችግርና ሌላም የሎጂስቲክስ ጉዳዮች ምክንያት ምርጫዎችን በመላ ሀገሪቱ ዙሪያ ማካሄድ አይቻልም። ስለዚህ በሁለቱም ምክር ቤቶች እንዲያገለግሉ የተመረጡትን ሰዎች ያቀረቡት የጎሳ መሪዎችና የየአካባቢው ተወካዮች ናቸው። በእነርሱ ነው የተመረጡት። እናም ወደፊት ፕሬዝደንቱን የሚመርጡት ደግሞ የፓርላማው አባላት ይሆናሉ ማለት ነው። ተቾች የሚሉት የዚህ ምርጫ ሂደት ድምፅ በመግዛት በሁከትና በማስፈራራት የተካሄደ ነው ነው። የምርጫ ኮሚሽኑም በእነዚህ ምክንያቶች ሳቢያ የአንዳንዶቹን አካባቢ የምክር ቤት አባላት ምርጫዎች እንደገና አካሂዳለሁ ብሏል። ኮሚሽኑ ቀደም ሲል ዳግም እንዲካሄድ አደርጋለሁ ሲል የገለጸው የ24 አባላቱን ምርጫ ሲሆን ቆይቶ ቁጥሩን ወደ 5 አውርዶታል። አሁንም ግን የጎሳ መሪዎች በእጮች ማንነት ላይ ገና ከውሳኔ ባለመድረሳቸው አንዳንድ ወንበሮች ክፍት ሆነው ይታያሉ። በሶማሊያ ዋናው ተቆጣጣሪ ለአሜሪካ ድምፅ የሶማሊኛው ቋንቋ አገልግሎት በቅርቡ ሲናገሩ አንዳንድ አባላት ተመርጠው ወደ ፓርላማው ለመግባት ከ5000 እስከ $30,000 ጉቦ ይከፍሉ ነበር ብለዋል። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ ኢጋድ፣ ብሪታንያና ዩናይትድ ስቴትስ ለመገናኛ ብዙሃን በጋራ በሰጡት መግለጫ በሶማሊያ አዲስ የምክር ቤት አባላት ምርጫ መካሄዱን በደስታ ተቀብለውታል። እርምጃውንም ወደ ትክክለኛው አቅጣጫ የሚወስድ ነው ሲሉ አወድሰውታል። ዓለም አቀፉ ህብረተሰብ ግን በመጨረሻዋ ደቂቃ ላይ 18 አባላት ለላይኛው ምክር ቤት እንዲታከሉ የተደረሰበት ውሳኔ እንዳሳሰበው ገልጿል። የሶማሊያ ብሔራዊ የአመራር መድረክ ተጨማሪ መቀመጫዎቹን አስመልክቶ መግለጫ ያወጣው ባሳለፍነው ሳምንት ማብቂያ ቅዳሜ ዕለት ነው። ያ ውሳኔ የሕግ መወሰኛው ምክር ቤት አባላት ቁጥር ከ54 እንዳይበልጥ የሚገድበውን የሀገሪቱን ሕገ መንግሥት ይቃረናል። ለዚህም ነው ዓለም አቀፉ ኅብረተሰብ ስጋቱን ያስተጋባው። ፕሮፌሰር መሐመድ አሊ ባይዶዋ የሚገኘው ሳዘርነር ዩኒቨርሲቲ ቻንስለር ናቸው። ፕሮፌሰር መሐመድ አሊ በሶማሊኛ ቋንቋ ያሉት ምርጫዎች የዘገዩበት ምክንያት ለፕሬዝደንትነት የሚወዳደሩት እጩዎች በሂደቱ ጣልቃ ስለሚገቡ ነው ነው። በተለይ ጣልቃ የሚገቡት ደግሞ ውጤቱ እንዴት እነርሱን ሊጠቅም እንደሚችል በሚደርሱት ውሳኔ ነው። ምክንያቱም የምክር ቤት አባላቱ ናቸውና ፕሬዝደንቱን የሚመርጡት ብለዋል። በሌላ በኩል ደግሞ ይላሉ ለ275 የምክር ቤት አባላት ደሞዝ መክፈል በራሱ እስካሁን ከባድ ሆኖ ቆይቷል። እንደገና ተጨማሪ 54 መቀመጫዎች ለሴኔቱ አባላት ፈጥረዋል። አሁን ይባስ ብለው ደግሞ ተጨማሪ 18 የሕግ መወሰኛ ምክር ቤት አባላት መቀመጫዎችን ጨምረዋል። እንዲያውም እኮ የእነዚህ ሰዎች ሚና ምን እንደሆነ ግልጽ የሆነ ነገር የለም ብለዋል። ዘላቂነት ያለው አሰራር አይደለም ሲሉም ተችተዋል። ፕሮፌሰር መሐመድ አሊ የሳዘርነር ዩኒቨርሲቲው ቻንስለር የወቅቱ የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ የብሔራዊ አመራሩ መድረክ አባል ናቸው። አሁን እንደገና ለመመረጥ የሚወዳደሩት ከሌሎች 6 ተፎካካሪዎች ጋር ነው። ፓርላማው አዲስ ፕሬዝደንት ለመምረጥ ድምጽ ይሰጣል ተብሎ የተጠበቀው በዛሬው ዕለት ነበር። ሆኖም የሶማሊያ ምርጫ ኮሚሽን ባለስልጣናት ለቪኦኤ የሶማሊኛ ቋንቋ አገልግሎት እንደተናገሩት የድምጽ መስጫው ቀን ለጥር 17 ተላልፏል። ይህ በእንዲህ እንዳለ ግን በሶማሊያ የጸጥታው ችግር አሁንም አልተወገደም። ለምሳሌ ከትላንት በስቲያ ሰኞ አጥፍቶ ጠፊዎች 2 በፈንጆች የተመሉ ተሽከርካሪዎችን ተጠቅመው ዋና ከተማዋ ሞቃዲሾ ውስጥ ባደረሱት ጥቃት በትንሹ 5 ሰዎችን ገለዋል። ለቦምቡ ጥቃት ነውጠኛው የአልሻባብ ቡድን ኃላፊነት የወሰደ ሲሆን ፍንዳታው የደረሰው በሶማሊያ ከአፍሪካ ህብረት የሰላም ጥበቃ ተልእኮ ጦር ሰፈር ውጪ ነው። የአሚሶም የጸጥታ ጥበቃ ምንጭ ለቪኦኤ እንደተናገሩት በጥቃቱ 2 አጥፍቶ ጠፊዎች ጨምሮ 2 ሲቪሎችና 1 ወታደር ተገለዋል። አሚሶም በትዊተር እንደገለጸው የመጀመሪያው ያጥፍቶ ጠፊ ቦምብ ጫኝ መኪና የሶማሊያን ብሔራዊ ጸጥታ ኃይሎች የፍተሻ ኬላ ሙሉ በሙሉ አውድሟል። ሁለተኛው መኪና ከአሚሶም ጦር ሰፈር መግቢያ 200 ሜትሮች ርቆ ፈንድቷል ሲሉም አክለዋል። ጥቃቱ የደረሰበት የፍተሻ ኬላ በሞቃዲሾ ካሉት የተባበሩት መንግስታት ድርጅት ቢሮዎችና ሀገሪቱ ውስጥ የሚቆዩ ባለስልጣናትና ባዕዳን ዜጎች ብዙ ጊዜ ከሚያርፉበት ከፒስ ሆቴል ሞጋዲሾ አቅራቢያ ይገኛል። ነውጠኛው የአልሻባብ ቡድን ምንም እንኳ በደቡብና ማዕከላዊ ሶማሊያ ቁልፍ ከሆኑ የቀድሞ ጠንካራ ይዞታዎቹ በመንግስቱና በአፍሪካ ህብረት ወታደሮች እንዲለቅ ቢገደድም አሁንም ግን በመላ የሀገሪቱ ግዛቶች ውስጥ ጥቃት ማድረሱን እንደቀጠለ ነው። በዚህም ምክንያት በመጻዊው የሀገሪቱ ሰላምና መረጋጋት እንዲሁም በዲሞክራሲያዊ ምርጫዎች ላይ ስጋት ማሳደሩ አልቀረም።
አድማጮቻችን፣ ወደ ምሽቱ የመጨረሻ ቅንብር እናልፋለን።
ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአካባቢ ጥበቃ ጉዳይ ላይ ያላቸው አቋም ብዙዎችን እያሰጋና እያነጋገረም ነው። ራሳቸው በአየር ንብረት የማያምኑ ሰው መሆናቸውን ቀደም ሲል ተናግረው የነበረ ከመሆኑም በላይ ፕሬዚደንት ሆነው ሲመረጡ የአካባቢ ጥበቃ ኤጀንሲን እንዲመሩ የኦባማ የንጹሕ ኢነርጂ ሕጎች ጠላት የሆኑ ሰው መሾማቸው የአካባቢ ደህንነት ተመራማሪዎችና ተሟጋቾችን አስደንግጧል። በካናዳው ዩኒቨርሲቲ ኦፍ ካልገሪ ተባባሪ ፕሮፌሰርና ተመራማሪ ዶክተር ጌታቸው አሰፋ የጀመሩትን ትንታኔ የመጨረሻ ክፍል ቀጥሎ እናቀርባለን። ሰሎሞን አባተ ነው ያነጋገራቸው።
ዶክተር ጌታቸው፣ ዶናልድ ትራምፕ የተመረጡት በአየር ንብረት ለውጥ እንደማያምኑ እየተናገሩ ነው። የፕሬዚደንት ኦባማን ውሳኔዎችና ስምምነቶች እንደሚቀለብሱ እየተናገሩ ነው። የአሜሪካ መገናኛ ብዙሃን ደግሞ ሰውን በመድረስ በኩል ብዙ አቅም ያላቸው ናቸው። እነዚህን በአግባቡ ወደ ሰው ሲያደርሱ የቆዩ ይመስለኛልና በዚህ ሁኔታ ውስጥ የዶናልድ ትራምፕ ያንን ሐሳብ ይዞ መመረጥ አሜሪካውያን ለአካባቢ ጥበቃ ጉዳይ ወይም ደግሞ አሁን አለ ለሚባለው የአየር ንብረት ለውጥ ጉዳይ ትኩረት ያለመስጠታቸውን አያሳይም ነው ወይስ የመረጃ ችግር አለባቸው ወይም ቅድሚያ የማስቀመጥና የጉዳዩን አንገብጋቢነት የመረዳት ችግር አለባቸው አሜሪካውያን?
መቼም የኛው የፖለቲካ ሳይንስ ሰዎች ቢተነትኑት የሚያምር ይሆናል። ለምንድን ነው አሁን እንደምታውቀው የእንግሊዙም ከአውሮፓ ህብረት መውጣት የመረጡ ሰዎች ሳይቀሩ እንደዚህ ውጤት እንደሚሆን ብናግኖሩ አንመርጥም ነበረ የሚል ነገር ነው በኋላ የተናገሩት። የአሜሪካም ላይ በተለያየ መልኩ ከሪፐብሊካኖች ሳይቀር ከሪፐብሊካኖች መራጮች እንደሚመረጡ ብናቅኖረ አንመርጥም አይነት የሚል ስሜት በተወሰነ ደረጃ የሚሆን አለ የሚል እምነት ያላቸው ተንታኞች አሉ። ስለዚህ አሁን በነጻ በምታይበት ሰዓት ያው ይለካል እንግዲህ አየር ንብረት ለውጥ ችግር ነው ወይ ብለህ ታምናላችሁ ወይ፣ መንግስትስ ማድረግ ያለበት ወይም ሰው ሰራሽ መነሻዎች አሉ ብላችሁ ታምናላችሁ ተብሎ ይጠየቃል። እና ብዙ ጊዜ 60% በቀላሉ ነው የሚገኘው አሜሪካ ውስጥ የነበረው ማለት ነው።
ልክ ነው፣ ልክ ነው።
ስለዚህ ያ ነገር አለ። ነገር ግን ያው አንድ መቼም ያው አሜሪካን የሚያክል የዓለም መሪ ፕሬዚደንት በአንድ ጉዳይ ላይ ብቻ አይመረጥም። ሰው ከኪሱ ጀምሮ እስከ አሸባሪዎች ብዙ አንድ ላይ ሻንጣ ውስጥ የሚያስገባቸው ነገሮች አሉና ለየብቻ ተለይተው መታየት አለባቸው። ግን ምናልባት እኔ የሚመስለኝ ከሌሎች አሁን ሚዲያው እንደተባለ ሚዲያው ሳይቀር እኮ እሳቸውን እንደ የማጣጣልና ምናልባት ግን ሂላሪ ግን የመሆን እድላቸው ከፍተኛ ነው ስለተባለ ሂላሪን ደግሞ በደንብ የማሸትና የማጋለጥ በቃ ትኔ ማድረግ ነው የተደረገውና ለሁሉም ያው አስደንጋጭና ያልተጠበቀ የምርጫ ውጤት ነው የሆነው። እና ምናልባት ወደ ጥያቄው እንደገና ለመመለስ ያንን አያሳይም ብዬ ነው የማስበው። ግን ወሰብሰብ ያለ እያንዳንዱ ሰው ውሳኔው እንዴት ነው የሚወስነው፣ ምንስ ፈልጎ ነው የሚመርጠው የሚለው አሁን እንግዲህ በጣም የሚገርም ነው። ለምሳሌ እንዲያሸንፍ አስቤ አይደለም የመረጥኩት ስትል ታዲያ ምን አስበህ ነው የሚለው ከባድ ጥያቄ ነው።
ሌሎችም ብዙ ጉዳዮች አሉ እንጂ ከአሜሪካውያን የዕለት ከዕለት ህይወት ጋር የሚገናኙ እና ዶናልድ ትራምፕ እንደማይስማሙባቸው እንደሚቀለብሷቸው እየተናገሩ የቆዩባቸውና በዚያ ሁኔታ ውስጥ የተመረጡባቸው ብዙ ጥያቄዎች አሉ። አነጋጋሪ ሆነ ምናልባት እንዳሉት በዚህ ጉዳይ ላይ የፖለቲካ ሳይንስ እና የታሪክ ተመራማሪዎች የሰፋ ትንታኔ ሊሰጡበት የሚችል ይሆናል። እና እስቲ ወደሚቀጥለው ጥያቄ ልለፍና እናስ ቢሆንስ ዶናልድ ትራምፕ ተመረጡ፣ 4 ዓመት ወይም 8 ዓመት ይቆያሉ፣ ከዛ በኋላ ደግሞ የአካባቢ ጥበቃ ተሟጋቾችም የለውጥ አራማጆችም ተነስተው ማድረግ የሚገባቸውን ቅስቀሳ አድርገው አስተዳደሩ ሊለወጥ ይችላል፣ የዋይት ሀውስ መሪ ሊቀየር ይችላልና ምን የሚያስደነግጥ ወይም የሚያስፈራ ነገር አለው? ሆነ አልሆነ እንዲህ አይነቱ ነገር
ምንድነው? አሁን በተለይ ከአየር ንብረት ለውጥ ጋር በተያያዘ የዚህ የተፈጥሮ እንግዲህ ተፈጥሮ የሚሰራበት መንገድ በምናይበት ሰዓት ውሃ ላይ የሚሆን አየር ላይ መኖር ያለባቸው ነገሮች አሉ እና ተፈጥሮ እስከተወሰነ ድረስ የምትችለው ተለጥጦ የምትቀበለው ነገሮች አሉ እና አሁን አንዱ የካርቦን ዳይኦክሳይድ ልቀት ወይም መሰል ጋዞች ልቀት በምናይበት ሰዓት ሳይንሱ የሚያሳየው እንዳለ የዓለም ልቀት የአየር ንብረት ለዋጭ ጋዞች ልቀት አስልተን በህዝብ ብዛት በምናካፍልበት ሰዓት ከ2 ቶን ወይም ከ2000 ኪሎግራም በነፍስ ወከፍና በአመት መብለጥ የለበትም የሚል ነው። አሁን እንግዲህ ያለው የሳይንስ እውቀት የሚያሳየን ማለት ነው። ያ ማለት እንግዲህ ምንድን ነው? ህዝብ ብዛት በሚጨምርበት ሰዓት በዛው ላይ ደግሞ ልቀት አሁን እንግዲህ አሜሪካ ውስጥ እንዳይሆን የምንሰጋው ኩባንያዎች እንደፈለጉ እንዲያደርጉ ግለሰቦች ደግሞ እንደፈለጉ እንዲያደርጉ በሚለቀቁበት ሰዓት ከዚህ ከ2 ቶን እጅግ ከፍ ያለ ነው። በተለይ እንደ አሜሪካ አይነት እንደ አሁን እንዳለውበት እንደ ካናዳ በዋናነት ደግሞ ቻይና የመሳሰሉት ከዛ 2 ቶን በላይ እጅግ በላይ ነው ያሉት እና ይህ 4 ዓመቱ ምናልባት እስካሁን የሄድንበትን ርቀት በአሜሪካ እንግዲህ በኦባማ በ8 ዓመት ብዙ የልቀት ቅነሳዎች ምናልባት ፍሬ ያፈሩም ወደፊትም ያፈራሉ ተብሎ የሚጠበቁ ህጎች ጸድቀው ነበር፣ አሰራሮችም ተዘርግተው ነበረ። እነሱን ሁሉ ወደ ኋላ ሲቀለብሱ ከ4 ዓመት በኋላ ቢወርዱም አንዳንድ ጥፋት እንግዲህ ያው ለማጥፋት ቀላል ነው፣ እንደገና መልሶ ለመገንባት ግን የራሱ ጊዜ ይጠይቃል። እንደገና የሚመጣው ጥሩ መንግስትም ይሁን 4 ዓመት ቢበዛ 8 ዓመት ጊዜ ነው የሚኖረው እና የፖለቲካው ራሱ አወቃቀር የምርጫውም ሂደት ያው የራሱ ይዞት የሚመጣው መዘዝ አለ ከዚህ ጋር በተያያዘ ማለት ነው። ስለዚህ እንኳን አይደለም 4 ዓመት ለዚያም እኮ ዓለም በተሻለ ሁኔታ አለ ብለን ተስፋ እያደረግን ነው እንጂ አሜሪካ እንደዚህ ከሆነች ብሎ ሌላውም ሀገር ወደኋላ ቢመለስ ጥፋቱ የአንድ የአሜሪካ ጥፋት ብቻ አይደለም የሚሆነው። ያው ልክ አንድ በጥባጭ ካለ ያው ማን ደህና ነገር ይጠጣል እንደሚባለው ማለት ዋናው ሲሆን ይበጠብጣል ተብሎ የማይጠብቀው ሲበጠብጥ።
አሁን እና በዚያ ላይ ቀደም ሲልም እንደገለጹት በተለይ በተፈጥሮ በአካባቢያችን ውስጥ ያሉ ብክለቶች አንድ ጊዜ ከተበከለ በኋላ የተራዘመ ጊዜም ስለሚጠይቁ እነሱን ለማስወገድ ምናልባት አሁን ስካት ፕሪዩት በያዙት አካሄድ የተፈጥሮ የነዳጅ ምርቶች ወይም እነዚህ ፎሲል ፊውልስ የሚባሉትን በገፍ አሜሪካ ወደ ማምረትና ወደ ማቃጠል ከገባች ትንሽ ሀገር እንደሚያደርገው አይደለም ሊሆን የሚችለው እና መዘዙ ምናልባትም ከአንድ የምርጫ ዘመን ወይም ከሁለት የምርጫ ዘመን የዘለቀም ሊሆን ይችላል። የማስተካከሉ ነገር ብቻ ሳይሆን በዚህ ጊዜ ብቻ የሚጣለው አሻራ አየሩ ላይ ማለት ነው። ዶክተር ጌታቸው አሰፋ እንግዲህ ወደፊትም እንደዚሁ የተመለስኩኝ የዚህን የትራምፕን አስተዳደር የአካባቢ ጥበቃ አያያዝ እንዲገመግሙልኝ መጠየቅ አይቀርም። እንደዚሁም ዓለም እንዴት እንደሚገነዘበውና ዓለም የራሱን ምላሽ የሚሰጥባቸውንም ሁኔታዎች ከግር ከግር እየተከታተልን ማሳወቃችንን እንቀጥላለን። ለዛሬ ግን ለሰጡኝ ማብራሪያና ለጊዜው በጣም አርጌ አመሰግናለሁኝ።
እኔም በጣም አመሰግናለሁ ሰለሞን፣ እግዚአብሔር ይስጥልኝ።
ደህና ሰላም።
የተከበራችሁ አድማጮች ፕሮግራማችን እያገባደድን ነው፣ ወደ መፈጸሙ ገደማ ነን። አንድ ሶስት ደቂቃ ያህል ነው የሚቀረን። ነገ የገና በዓል ብሔራዊ በዓል ነው በኢትዮጵያ። እዚህም ሆነ ሌላ ስፍራም ለሚገኙ የበዓሉ አከባሪዎች እንኳን አደረሳችሁ እንላለን። ነገም እሁድም ልዩ የአውድ ዓመት ዝግጅቶች ስላሉን እንድታደምጡ ከወዲሁ እንጋብዛለን። ቅድም እንዳልኩት ለምሳሌ በኢየሩሳሌም በኢትዮጵያ ከምሽቱ 4 ሰዓት ስለሆነ ጸሎቱ ማህሌቱ ከተጀመረ ቆይቷል። እዚህም ቢሆን ገና ከቀኑ 8 ሰዓት ይሁን እንጂ ዋዜማ እንደተጀመረ እናውቃለንና መልካም ባህል ይሁንላችሁ። ሰሎሞን ክፍሌና እኔ አዲሱ አበበን ያስተናገርናችሁ በዚሁ ልንሰናበት ነው። ቀጥሎ የትግርኛው ፕሮግራም ይሰማል። መልካም በዓል፣ ደህና ደሩ። ዛሬ አውደ ዓመት ብለናል፣ ምንም አይፈረድብንም ዋዜማው ላይ ስለሆንን። ደመረ ለገሰ አሁንም አውደ ዓመት እያለ ያዝናናናል። መልካም ምሽት፣ በድጋሜ በዚህ ተሰናብተናል። Brava.